የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ አርብ ህዳር 12 2012 ዓ.ም ተመረጥ ነው። ከአዲሱ ትውልድ ድምጽ ቀጣዮቹን ጉዳዮች ተሰማላችሁ።
ኢትዮጵያውያን ከሩዋንዳ ፍጅት እንዲማሩና ክፉ ነገሮችን በሀገራቸው ውስጥ እንዳይከሰቱ መስጋት እንዳለባቸው ምሁራን ሐሳባቸውን ስላጋሩበት መድረክ በሚሽቱን ነግራችኋለን።
ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩዋል። ከዛ በጣም ደሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ሁሉ ይወጣል ማለት ነው። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስተት ነው ብለናል። በጣም ግን ብልጥ ካልሆን ከራሳችን ስተት ነው ብለናል። በራስ ስተት ሲማር ዋጋው እስከ ህይወት ድረስ የራስን ነው ያጣው።
አቶ ሽመልስ ኢታንጮን የሰማናቸው በቅርቡ ዚ ዋሽንግተን ዲሲ በነበረው ፖለቲካዊ የውይይት መድረክ ላይ ከተናገሩት የተወሰደ ነው። ዝርዝሩ ሐሳብ በመሽቱ ይደመጣል።
ሰዎችን ተሸሸጉ ወይስ ማይታዩ ብዙ ጊዜ ማስቆጥ ማስተባቸው የሰውን ማንነት መዳሰስ ደስ ይለኛል።
አሁን ደግሞ ያዳመጥነው ልዑል ሸዋ ሰራውን ነው። ወጣት የፊልም ባለሙያ ነው። የኪነ ጥበብ ዓለም ጉዞውን በመሽቱ ያጋራናል።
እነዚህና መሰል ጉዳዮችን በምሽቱ ታዳምጣላችሁ። አብረናችሁም እናመሸው ሀብታሙ ስዩምና
ኤደን ገረመው ነን።
አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ሁሉ ባጭሩ የሚያስቃኙን አጫጭር ዜናዎች ይሰማል።
ከዜናዎቹ ጋር ተመልሰን ወደ እናንተ መተናል። ከትላንት በስቲያ ረቡዕ ዕለት የኦሮሚያ ክልላዊ መንግስት ውስጥ ባለስልጣን የሆኑት አቶ ቶላ ገዳ ለስራ ጉዳይ ወደ ቄለም ወለጋ ዞን ይጓዙ በነበረበት ወቅት ላሎ አሳቢ ወረዳ ውስጥ እስካሁን ማንነታቸው ባልታወቁ ታጣቂዎች መገደላቸውን የምዕራብ ወለጋ ዞን አስተዳደር ለአሜሪካ ድምጽ ተናግረዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ እንደተናገሩት ይህ ግድያ የተፈጸመው በላሎ አሳቢ ወረዳ ጋራ ቶሪ በሚባል ቦታ ላይ ከጧቱ 5 ሰዓት አካባቢ መሆኑን ገልጸዋል። ጥቃቱ በተፈጸመበት ወቅት ከአቶ ቶላ ጋር የቄለም ወለጋ ዞን ምክትል አስተዳዳሪና የጸጥታ አስተዳደር ጽፈት ቤት ኃላፊዎች እንዲሁም ሌሎች ሰዎች አብረዋቸው ነበሩ ብለዋል። አቶ ኤልያስ እንዳብራሩት በዞኑ በተለያዩ ጊዜያት የመንግስት ባለስልጣናት ላይ ያነጣጠረ የግድያ ሙከራ ሲካሄድ ነበር ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባሸነፉበት ፕሬዝዳንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚባለው የፈጠራ ወሬ ነው ሲሉ አንድ የቀድሞ ዋና የዋይት ሃውስ የብሔራዊ ጸጥታ አማካሪ ተናገሩ። ፊዮና ሂል ፕሬዝዳንት ትራምፕ ከስልጣን በሚሰናበትበት ደረጃ ሊያስከስስ የሚችል ጥፋት ፈጽመው እንደሆነ እየመረመረ ለሚገኘው የተወካዮች ምክር ቤት የደህንነት ኮሚቴ በሰጡት የምስክርነት ቃል ላይ ነው ይህንን የተናገሩት።
ኢራን ውስጥ ጸረ መንግስት ተቃውሞውን ለማፈን ታልሞ የኢንተርኔት መገናኛው ከተቋረጠ ዛሬ 6ኛ ቀኑን የያዘ ሲሆን የሀገሪቱ ባለስልጣናት በዛሬው ዕለት በበርካታ የሀገሪቱ ክፍሎች አገልግሎቱን ከፍተናል ማለታቸውን ተከትሎ በጥቂቱ ስሜቱ ሻል ማለቱ ተሰምቷል። ኔት ብሎክስ የተባለው ቢሮውን ለንደን ውስጥ የሆነ የኢንተርኔት አገልግሎት ተከታታይ ቡድን ትላንት አምስት አከታትሎ በትዊተር ገጹ ላይ ባወጣው ማስታወሻ በኢራን ሙሉ በሙሉ በሚባል ደረጃ ለ113 ሰዓታት ተዘግቶ የቆየው የኢንተርኔት አገልግሎት ትላንት መጀመሪያ በ5%፣ ዛሬ ጧት ደግሞ በ15% ለቀቅ መደረጉን ዘግቧል።
የኬንያ መንግስት በሀገሪቱ በአይነቱ የመጀመሪያ የሆነውን ብሔራዊ የአእምሮ ጤና ጉባኤ በዚህ ሳምንት አካሂዷል። የጉባኤው ዓላማ የአእምሮ ጤናን የተሻለ መንግስታዊ ትኩረት ለመስጠት እኛ በሀገሪቱ የማህበራዊ ኢኮኖሚያዊ አጀንዳ ውስጥ ለማካተት እንደሆነ ተጠቁሟል። ኬንያ ውስጥ የአእምሮ ጤና ችግሮች አሁንም እንደ ነውር የሚቆጠሩ ሲሆን በዚህም ምክንያት ብዙ ሰዎች ሕክምና እርዳታ ከመፈለግ ወደ ኋላ ይላሉ።
አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ መደመጡን ይቀጥላል። ከአሜሪካ ድምጽ ራዲዮ ነው። በመቀጠል የመጀመሪያውን ዝርዝር ዜና እናሰማችኋለን። ወደ ዘው እንሻገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር ከእኛንን ኢትዮጵያ ሰብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ላይ ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ህዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ ከትንታኔ ጋር ቀርቦበታል።
የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ ባለም አቀፍ ደረጃ ስምምነት ላይ የተደረሰባቸው 8 ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪንታንጮ እነዚህ ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማያያዝ ትንተና ሰጥተዋል። ጽዮን ግርማ ዝርዝሩን ታስደምጣናለች።
አቶ ሽመልስ ኪንታንጮ በሃዋርድ ዩኒቨርሲቲ የህክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሐሳባቸውን በማካፈል ይታወቃሉ። በዚሁ መድረክ ላይ በኢትዮጵያ የፖለቲካ ሊሂቃን የእርስ በርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሑፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክራዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበው ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች 8 ናቸው ይላሉ።
የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሙኒኬት መደረግ ጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ የጋራ ፖለቲካል ሂሳብ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ ነው የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትም እንደ ውሻ እንደዚህ ይስሉ ነበር ናዚዎቹና ልክ እንደዛ የምንጠቀማቸው ቃላቶች የምንሰጣቸው ስሞች ለሃይማኖት የምናረጋቸው ነገሮች ይሄ ሲምቦላይዝ የማረክ ከከፈልን በኋላ እነሱ እኮ እንደዚህ ናቸው እኛ የተሻልነን እኛ ደናነን ለማለት እንደዛ ሲምቦላይዝ ሲምቦል ማረክ እንደ ምልክት መስጠት አልፎ የጁሾችን ካየን ምልክት ሁሉ ኮከብ ሰማያዊ ኮከብ ሁሉ ያለበሱ ወደ ተወሰነ ቦታ ላይ ይተው የማስቀመጥ ነገር ነበር። እዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን ባስተሳሰብ የተለየውን ቡድን ጭላሽን የመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ይጠይቃለው እንዳንተ መደየቅ ወይም የራሳችን ወሰን ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ። ሰው አይደሉም፣ በረሮ ናቸው፣ ሰው አይደሉም፣ ውሻ ናቸው፣ እነዚህ ሳፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድነው የምታረገው? ሳፋሪ ከመጣብህ ምንድነው የምታረገው? እንግዲህ እነዚህ ዲሁማናይዝ የሚያረጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደ ኋላ እንዳይመለስ ሰው አታረገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው።
አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ።
አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ ባጭር ሰዓት በመቶ ቀን 1 ሚሊዮን ሰው፣ በዛ ጊዜ የሩዋንዳ ህዝብ 6 ሚሊዮን ነበረ። ስለዚህ 17% የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያደርግ እኛ ጋር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት። ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በሊሂቃን ነው የሚመራው፣ ሊሂቃን ይገቡበት። ለዛ ነው በጣም ኤፊሽንት የሚሆነው። ባጭር ጊዜ ብዙ ሰው የሚገደለው፣ ባጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነውና የኛም ልሂቃን ኦርጋናይዝ ያደርጉታል ወይ? እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ይሄ ኦሬዲ ለይቷቸዋል፣ ሲምቦላይዝ አድርገዋቸዋል። ከዛ በኋላ ከስብዕናቸውን ይክደዋል አንደኛው የአንደኛውን ግሩፕ። ከዛ በደንብ ኦርጋናይዝ ያደርጋሉ፣ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያል። ይሄ ጥግ ሲይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ እዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈልጋል። ይሄ በደንብ ፖላራይዚንግ ይሆን። ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀምራል፣ መስጊድ ማቃጠል ይጀምራል፣ ወይም ባህላዊ የሆኑ የአንደኛው ቡድን እስቴቶችን ማፍረስና ማቃጠል ይጀምራል። ይሄ አምስተኛው ስቴጅ ነው። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ። ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለግድያ ኦሬዲ ተደራጅቷል፣ ተዘጋጅቷል፣ ሰው አይደሉም ተብሏል። ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እናርግ። ሰባተኛው ደረጃ ግድያዎች ይፈጻሉ። አክቹአሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጸማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው። ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደርጉ ይሄን የሚሰሩ ሰዎች መቅዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። 100 ሰው ከሞተ 5 ነው። 1000 ሰው ከሞተ 1000 ነው። 1 ሚሊዮንም ሲሞት እንደዛው ቁጥር የመጀመሪያው አንድ ነገር ነው። ሁለተኛው የሞቱ ሰዎች ላይ የሚመሰክር መስሎ ከታያቸው የአይን ማኞችን ወይም ማስረጃ የሚሆኑት ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ። ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራግጭት ነው የነበረ ነው ታሪካዊ ነው በዚህ ቡድንና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ 6 ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው 1 ሚሊዮን ሰው ማለቅ አለበት። ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት እነዚህ 8 ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ 10 ደረጃ ይሉታል። አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጣል ማለት።
አቶ ሽመልስ እንዲህ ያለ ክፉ ነገር በአንድ ሀገር ላይ እንዳደርስ ከሌሎች መማር ያስፈልጋል ሲሉ ምክረ ሐሳባቸውን ሰንዝረዋል።
ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩአሉ። ከዛ በጣም ደሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማር። በራስ ስህተት ሲማር ዋጋው እስከ ህይወት ድረስ ነው። የራስን ነው ያስተው።
የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሐሳቦችም ተንጸባርቀው ነበር። አይ የለም በኢትዮጵያ ምድር እንዲያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ መሆናል ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በቀጣይ ደግሞ በኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ውስጥ ስለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። አዲስ ቸኮል ዘገባውን ልኮልናል።
የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማ በተለይ ለቪኦኤ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋና በርገሌ ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ ከምስራቅ አረርጌ ቀርሳና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ 6 የአዲስ ዓመት ዋዜማ ጀምሮ በተቀሰቀሰውና ያዝለቀቅ ያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ስለተደረገው የሰብአዊ ድጋፍ አቶ ከተማ ሲናገሩ
ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። በተለያየውን ገንደ ተስፋ ይባላል አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን ገንደ ተስፋ ቁጥር ለትምህርት ቤት ይባላል እዛ ገብተው ነበረ። በተጨማሪ ደግሞ ከገብርኤል ቤተክርስቲያን የተጠለሉ ነበሩ። ለእነዚህ ያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማልተስ ነው። ለሁለቱም ገንደ ተስፋም ቁጥር ለትምህርት ቤት ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናለን። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በያሬድ ሹመቴ የሚመራ ቲም አለ። ያቲም በሀገር ፍቅር ሲያስብ የታከባቢ ያስተማስተመውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል። ቱ አላሳተን ልኮልናል። እሱን በወቅቱ እዛው ቦታ ተገኝተን በእኛ በጎ ፈቃደኞች እና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል።
ለምን ያልሰሽ ነው?
ገነስፋ ቁጥር 2 ወደ 133 ቤተሰብ አባወራ ያዝ ነው። ገብርኤል ቤተክርስቲያን ደግሞ ወደ 60 አካባቢ አባወራዎች ነው ያዝ ነው።
ከዚህ ባሻገር ከገንዳዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች 60 ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገው ዕለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜ የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በምስራቅ ኦሮሚያ ተከስቶ በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ ሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል።
ከዚህ ዛት አርጌ ከወሰር ከቅርሳ አካባቢ ወደ ገበያ ፍለክስታን ይጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደረገልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድነው ያለውን ነገር ለብርድስ እና ለሌሎች ቁጥሮችን እንዲደርሱ አዝገናል። ለነሱ ማለት ነው ቁጥራቸው ብዙም አይደለም። እነሱ ለ39ም ማድረግ የሚገባን አገናል።
ለዩኒቨርሲቲው ተማሪዎች ላደረጉት ድጋፍም አቶ ከተማ የሚሉት አላቸው።
ድሬዳዋ ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የስፖርት ግጭት መጀመሪያ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት። የመጀመሪያው የኛ ድጋፍ ያደረግነው ምንድን ነው? ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ ሰራ ነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ፣ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራ ነው። ይሄን ከሰራን ከተናገን በኋላ ደግሞ እንደገና ሄደን አስባራግና አሴስመንት የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበር። ይሄንንም በወቅቱ አድርሰናል። በተረፈ እንግዲህ ከነሱ ጋር መሆን በበቀጣሪዎች አብረው እያገዙ ይገኛሉ ወጣቶች ማለት ነው። እና ወደ ቦታቸው ወደ ትሪትመንት እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ነው ያለው። በእኛ በኩል ግን አስፈላጊው ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው።
የተፈናቃዮች የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ ተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ ሐረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ 2 ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸውን ድሬዳዋ እንደመጡ የሚናገሩ ወይዘሮ ፍቅር ተመንገሻ እንዲህ ይላሉ።
የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችንን ሳይቀርብን አብሉ አጠጡን ቀይ መስቀልም እንዲህ የምንተኛባት ምንጣፍና ልብስ ሰጥተውናል። አንዳንድ ልብስ ደግሞ የምንቀይረው ነገር አድርጉልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነች ሩዝና የተወሰነች ዘይት ነበረች። ቀጥያችን እያደርገን ጨርሰናል። በአሁኑ ሰዓት ግን ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው ምንድሮ አቸው የሚጠየቀን መንግስት የለም።
የድሬዳዋ አስተዳደር መታወቂያችሁ የድሬዳዋ አስተዳደር መንግስት
ድሬዳዋ አስተዳደር ማለት አልጠየቀንም።
አስቀድሞ በገደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤልየ ከምስራቅ ሐረርጌ የተፈናቀሉትን በነገው ዕለት ሊጎበኙ ማሰባቸውን ተናግረዋል።
ዛሬ ሄጄ ጠይቂያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም፣ መጥተው ማላዩንም እያሉ ነበር። ገብርኤል ቤተክርስቲያን ያሉትን ከዚህ ከምስራቅ ኦሮሚያ ከቀርሳና ወሰር የመጡት
እሱን ገና ገና ታንድላ ማለኛ በበሌውንም ው በአቅራቢያ ያሉ መንግስት አካል ነገርኳቸው። ነ ምን ያክል እንትኑ መዝግባቸውና መመዝግ አንድ አመኖራቸው እና ለገታ ዘባ ይታስበናል።
ከበርገሌና ገንደ ተስፋ የተፈናቀሉትንስ
እነሱ ያልተመለሱ አሉ። እሱ በተሻለ ሁኔታ ይሰራሉ። ሎስ እንዳይሄድ መረጃ ይሰራ ተዋል።
ድጋፍስ አድርጋችሁላቸው?
ድጋፍ አድርገናል። ማለት
ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀደሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገው ዕለት ትምህርት ጀምራለሁ ብሎ ማስታወቂያ አስነግሯል። ሆኖም በስላሴ ቤተክርስቲያን የተጠለሉት 1300 ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። ወደ ቀጣዩ ዘገባ ስናመራ ልዑል ሽዋፈራው ራሱን በራሱ የፊልም ጥበብ ያስተማረ የፊልም ባለሙያና የመዝናኛ ኢንዱስትሪው ላይ የራሱን ተጽዕኖ ለማሳረፍ እየጣረ የሚገኝ ወጣት ነው። ከኤደን ገረመው ጋር አጭር ቆይታ አድርጓል።
አዲስ አበባ ዩኒቨርሲቲ ገብቶ ፖለቲካል ሳይንስ ላይ ያጠናው ሁለተኛ ዓመት ዩኒቨርሲቲ ተማሪ ያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን፣ የጃፓን እንዲሁም የድሮ ፊልሞች ለማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ተውስተው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲው እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳይ ልዑል ሽዋፈራው የፊልም ስራ ባለሙያና የዋግ ኢንተርቴንመንት መስራች ነው።
ሰዎች በእኛ ባላዶስ ስቴት ይባላል። የመናፍስት ቀን ብለን እንተረጉማለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋርና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባ ትዝታ መስቲስ ለምንድን ነው ስለሱ ማናወራው ስቲሱ ነገር እንጻፈው ተባለ እና ታሪኩ ምንድን ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው። የማንነት ቀውስ ያጋጠመውና እሱን ነገር አዲስ አበባ ውስጥ ወክ እያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቀስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያህል የሆነ ትዝታ ይቀሰቀስበታል እና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳስስበት ፊልም ነበረ እና በጣም ያው ሁል ጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ። ግን ያው ምንም አይነት ትምህርት ስላልነበረን በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘ ነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማርነው ያን ጊዜ ነው። እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩኝ። የአክሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ።
መቼ ተወለድሽ? ከየት ነው የጀመረው ታሪክሽ? አንቺ የነገስታቱ መናገሻ ሸገር ኮረዳይቱ እስኪ ስንክሳርሽ ናውጊ። ከአልፎ ያጁ በፍቅርሽ መታት ተብትበሽ እስከ አሰርሻቸው ግዞተኞች ስንቱ አልፎብሻል። ግብር ስታ በይልፍኞች ውስጥ የክብር ቦታ ከሚያገኙት እንደ እንጀራ ልጅ ደጃፍ ላይ ሆነ ወደ ውስጥ ከሚያመጥሩት ምንዱባን ስንቱን አይተሻል።
ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት አመታት በኋላ ደግሞ በድጋሚ ወደ ፊልሙ ዓለም ተመልሷል።
ሁለተኛ ፊልሙ ዳንዲ ላይንስ ይባላል። ፊልገላ ይለው ቆይቷል። ፊልሙ 2017 ላይ ነው መቅረጽ የጀመርኩት። ፊልሙን አለቀ ተቀርጾ ግን አሁንም ተቀምጧል። ቀስ ብዬ ጨርሰዋለሁ ብዬ ነው ማስበው። ይመስለኛል በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል እንደ ጸሐፊና እንደ አዘጋጅ የሰራሁት ነው። ከኛ የኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ስክሪፕት ኤዲተር ነበርኩኝ። አራተኛ ፊልም ደግሞ ፕሉም ብላንች በፈረንሳይኛ፣ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ የተወዳደርኩበት ፊልም ማለት ነው። ቡርኪና ፋሶ ሄጄ ነበር የሰራሁት። ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለማያውቁት ቋንቋ፣ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት እዚህ ፕሮግራም ታጭቼ ስሜ ገባ ማለት ነው።
ማይክ አያኑ Le garçon refuse d'avouer qu'il est un sorcier. Le Satan est encore dans son corps.
Amen.
Amen.
Frères et sœurs en Christ.
ነው አለይድ የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው። እና ይህ ፊልም ብዙ ቦታዎች ታይቷል። ጽፍ ያለው እና ዳይሬክተር ያለው ወይም አዘጋጅቻል የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኩሮት የማይሰጥባቸው የሰውን ማንነት መዳሰስ ደስ ይለኛል።
ሙሉ በሙሉ በፈረንሳይኛ የተሰራው ይሄ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። ልዑል ከፊልም ስራው ውጪም ዋግ ኢንተርቴንመንት የተሰኘ ድርጅት ከቶ በስራ አስኪያጅነት እየሰራ ይገኛል።
እንግዲህ ከፊልሙም ወደ ሌላ አይነት የህይወት ጎዳና ላይ ያለውኝ እና እሱ ሙዚቃ ነው እና አሁን አዲስ አበባ ውስጥ እንደ አርቲስት ማናጀር ሁኔ እየሰራው ነው ያለሁት እና በዚህም ስራዬ 9 የሚሆኑ አርቲስቶችን እና ባንዶችን እና እነዚህ ባንዶችና አርቲስቶች በተለያየ አይነት የሙዚቃ ዘርፍ ላይ ተሰማሩ ናቸው። ፊልምና ሙዚቃ እንግዲህ ተጓዳኝ የሆኑ ጥበብ ዘርፎች ናቸውና ሁለቱንም አንድ ላይ ለማስኬድ ስለማሰብ ነው ወደዚህም ስራ የገባሁት። እንደውም በጣም ሙዚቃ ስለምወድና ትልቅም የሆነ ለውጥም ለማምጣት ስለምፈልግ ነው በሙዚቃው ዘርፍ ላይ ማለት ነው። እንግዲህ የኔ ራዕይ አሁን ካልኩት ጋር ይገናኛል። ምንድነው ብዙ አርቲስቶች አሉኝ ሀገርና ብዙ ለጥበብ የሚገፋፉ ብዙ ነገሮች አሉ። ግን ሁልጊዜ ሳያድጉ ጋጭሩ ነው የሚቀጩት። እነዚህ አርቲስቶች ከስራቸው የሚገፋቸው የሚደግፋቸው ብር ሊሆን ይችላል፣ በሌሎች አይነት የድጋፎች የሚያገዛቸው ነገር ቢኖር የተሻለ ነገር ማምጣት ይችላሉ ብዬ አስባለሁ። እና ከዚህ በላይም ያለንን የባህል ሀብት ማሳደግ ይቻላል ብዬ አስባለሁ። እና ይህ እነዚህ ሁሉ ነገሮች አድገው ወደፊት ይህንን እንግዲህ በሚቀጥሉት 1-3 ዓመታት 5-10 ዓመታት እናየዋለን ብዬ አስባለሁ። ለምን ጥበብ ስሙ የአንድ ሰው የአንድ ማህበረሰብ ወይም የአንድ ሀገር መገለጫ ነው። የእኛንም የኢትዮጵያን ኢሜጅ ይቀይራል ብዬ አስባለሁ አርት እና ይህን ነገር የኔ ራዕይ ነው። ብዙ ጊዜ ጥበብ ሲባል በእኛ ማህበረሰብ ውስጥ ዋጋ አይሰጠውም። ይህንን ሁሉም ሰው ያየዋል። መንገድ ላይ ሲሄድ ሙዚቃ ይሰማል፣ መንገድ ላይ ሲሄድ ስዕል ወይም ምስል ያያል። እና እነዚህ ነገሮች ብዙ ሰዎች ተጋግዘው የሰሩት የጥበብ ውጤት ነው እና እነዚህ ነገሮች ዋጋ ቢሰጣቸው የተሻለ ነው ብዬ አስባለሁ።
ጥበብ ለጥበብ አሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ
30 40 50 60 70 80 90 100 90 100 30 40 50 60 70 80 90 100 ድክምክምክም እያልኩኝ ተስፋ ቆረጥኩኝ።
ዘጠና መቶ
ሳምንቱን ሙሉ አብራችሁ ለነበራችሁ አድማጮቻችን በጣም እጅግ በጣም እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አሁን እንግዲህ gabina@voanews.com ብላችሁ ኢሜል አድርጉልን። ቪኦኤ አምሃሪክ ብላችሁ ደግሞ በፌስቡክ ገጻችን ላይ መልእክቶቻችሁን አስቀምጡልን።
አብታሙ ስዩም እና ደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር ለጀመርነው የጸደይ ሙዚቃ እንሰነባበታለን።
ደህና ደሩ እግቱ
እግቱ ነው ዘፋኛው አሳስቻለሁ። አድማጮች የእግቱን ሙዚቃ እየሰማን እንለያያለን። መልካም ሳምንት። Thank you.
Con Radio Sagale Americati.